ኢትዮጵያውያን በዘላቂነት ለሰላም ለአንድነትና ለፍቅር እንዲሰሩ ለማስቻል ታዳጊዎችና ተማሪዎች የግብረገብ ትምህርት መማራቸው አስፈላጊ መሆኑን ባለሙያዎች ይናገራሉ። በዚህ የተነሳም በ2015 ዓ.ም በተጀመረው አዲሱ የትምህርት ስርዓት ውስጥ የግብረገብ ትምህርት እንዲካተት ተደርጓል። በዚህ ዙሪያ ሁለት መምህራንን ጋብዘን ውይይት የምናደርግ ይሆናል። በሌላ ዘገባ ደግሞ
ልጅነታቸው ከጀመርን ይህንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለ ይመስለኛል ለልጆቹ። የሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ።
የሰማችሁት ወይዘሮ ሄልዳና አፈወርቅ ነበር። የኛ ስቶሪ የተሰኘ ፕሮጀክት አላቸው። ኢትዮጵያውያን ወላጆች በውጭ ሀገር ልጆቻቸውን ሲያሳድጉ ባልና ማንነታቸውን ይዘው እንዲያሳድጉ የሚረዳ መርሃ ግብር የቀረጹ ባለሙያ ናቸው። ከሳቸውም ጋር ዘለግ ያለ ቆይታ ይኖረናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የረቡዕ ምሽት መስከረም 18 2015 ዓ.ም የጋቢና ቤ መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከእኛ ጋር ስለሆናችሁ በቅድሚያ እናመሰግናለን። ኤደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ ደግሞ በምስልና ድምፅ ምህንድስና ነው። ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ የትምህርት ሚኒስቴር ከአንድ ዓመት በፊት ይፋ ባደረገው በአዲሱ የትምህርት ስርዓት ፍኖተ ካርታ መሰረት በትምህርት ስርዓት ውስጥ አሉ የሚላቸውን ክፍተቶች ለመሙላት ለውጦች ያደረገ ሲሆን ከነዚህ ለውጦች መካከል አንዱ ደግሞ የግብረገብ ትምህርትን እንደ አዲስ ማስጀመሩ ነው። በተለይም ደግሞ ታዳጊዎችና ወጣቶች የጋራ እሴቶች እንዲኖራቸው፣ የጋራ ሀገር ኖሯቸው በጋራ በአንድነትና በፍቅር እንዲሰሩ ለማብቃት ይህ ትምህርት ከልጅነት ጊዜ አንስቶ መሰጠቱ አስፈላጊ መሆኑ በእጅጉ ታምኖበታል። ከሁለት አስርት ዓመታት በላይ ተቋርጦ የቆየው ይኸው ትምህርት በድጋሚ ሲጀመር ምን ምን ነገሮችን አካቷል? መጀመሩ ስለምን አስፈላጊ ሆነ በሚለው ዙሪያ ሁለት መምህራንን ጋብዘን አጠር ያለች ውይይት የምናደርግ ይሆናል። የመጀመሪያው እንግዳዬ አቶ ምስክር ጌታ ነው። አዲስ ተስፋ ትምህርት ቤት ዳይሬክተር ናቸው። አቶ ምስክር ጤና ስጥልኝ፣ እንደምን አመሸ?
እግዚአብሔር ይመስገን። እንዴት አመሸሽ?
እሺ፣ እንኳን ደህና መጣህ ወደ መሰናዷችን። ሁለተኛው እንግዳዬን ደግሞ አስተዋውቃለሁ። ሁለተኛው እንግዳዬ መምህር ወይም አቶ ያሬድ ኃይሉ ናቸው። በክሩዝ ትምህርት ቤት ውስጥ የስነ ዜጋ መምህር ናቸው። መምህር ያሬድ እንደምን አመሸ?
እግዚአብሔር ይመስገን። ሰላም ነው?
ሰላም ነን፣ እግዚአብሔር ይመስገን። እንግዲህ መምህርና አርቲስት አንተ ነው የሚባለው፣ አርጅቶም ቢሆን አንተ ነው የሚባለው ስለተባለ በዛ መልኩ እንቀጥልና ከአቶ ምስክር ልጀምር። በአዲሱ የትምህርት ስርዓት ውስጥ በአዲስ መልክ ከተጀመሩ እና በድጋሚ ከመጡ የትምህርት አይነቶች አንዱ የግብረ ገብ ትምህርት ነው። ይሄ ትምህርት ያለው ጠቀሜታ እና ይዘት ምን ይመስላል? በድጋሚ ማስጀመሩስ ለምን አስፈለገ?
እንግዲህ እውነት ለመናገር በጣም እንደ አንድ የትምህርት ባለሙያ ከተማሪዎች ጋር አብሮ እንደ ቆየ ሰው ይህ የስነ ምግባር ጉዳይ የግብረ ገብ ጉዳይ እንደ ትምህርት ይሁነኝ ተብሎ መጀመሩ በጣም ተገቢ ነው ብዬ አስባለሁ። ምክንያቱም በትውልዶች መካከል እንግዲህ እያጣነው ካለው ነገር አንዱ እና በጣም ትምህርቶች ላይ እየተስተዋለ ያለ ብዙዎችንም እያሳሰበን ያለ ትምህርት ቤት ውስጥ በጣም በትልቁ የሚያሳስበን ጉዳይ የግብረገብ ያለው ተማሪ ግብረገብ ያለው ትውልድ መፍጠር ነው። መቼም ሰው እግዚአብሔር ከፈጠረው በኋላ ቀጥሎ የሚፈጠረው ትምህርት ቤት ውስጥ ነው። ስለዚህ ትምህርት ቤት ውስጥ የሚፈጠር ሰው ደግሞ ሲወጣ ለሀገርም ለማህበረሰብም ለአካባቢም አልፎም በተሻጋሪ ደግሞ ለዓለምም እንዲጠቅም ለማድረግ እንግዲህ ሁለት ነገር ብቻ ነው ትምህርት ቤት ዓላማ ያለው። አንደኛው አካዳሚክ ኤክሰለንስን ማምጣት ነው። ሁለተኛው ደግሞ ኤቲካል የሆነ በስነ ምግባሩ ጥሩ የሆነ ሂውመን ኤሌመንቱ የተሻለ ሰብዕና ያለው ትውልድን ማፍራት ነው። እና እዚህ ላይ ባለፉት ጊዜያቶች በጣም በሰፊው ጉለቶች ታይተዋል። ጉለቶቹ ፕራክቲካሊ ምንድን ነው የታዩት? የምን የውጭ ያሉ እየፈሩ ያሉ እየተገኙ ያሉ ተማሪዎች በአንጻራዊነት በአካዳሚክ ኤክሰለንስ ላይ መሻሻሎች የታዩባቸው ትምህርታቸው ላይ ጥሩ ቢሆኑም ግን በተሻጋሪው ደግሞ ዋነኛው ሌላኛውን ዊንግ ሉዝ እያደረጉ ነው። በተለይ ከስነ ምግባር ጋር ይሄ ታላቅን ማክበር፣ ሰብአዊነት፣ ለትውልድ መታመን፣ ለሀገር መታመን፣ ለቤተሰብ መታመን፣ ለአካባቢ መታመን እኒህ የመሳሰሉ ነገሮች በጣም ሰልፍ ሴንተርድ ወደሆነ ግለኝነት ወደሆነ እና ራስን እስከጠቀመ ድረስ ወደ ምንም ነገር ለመሄድ ዝግጁ የመሆን ዝንባሌዎች በጣም ይታዩ ስለነበረ ያንን ለማድረግ ያንን ለማከም የግብረ ገብ ትምህርት መሰጠቱ በጣም ጥሩ ነው። እንደውም ዘግቷል ባይነኝ ነው።
እሺ፣ አመሰግናለሁ። መምህር ያሬድ ወደ እርሶ ደግሞ ልምጣ። እንግዲህ እርሶ የስነ ዜጋ መምህር ኖት። አሁን ላይ ሊሰጥ የታሰበው የግብረ ገብ ትምህርት ቀድሞ ሲሰጥ ከቆየው የስነ ዜጋ ትምህርት በምን ይለያል? ምን አይነት ነገሮችንስ ነው ያካተተው?
አመሰግናለሁ። እንግዲህ የዚህ የግብረ ገብ ትምህርት እንደ አዲስ ቀድሞ ከነበረው እንደ ተቋርጦ የነበረው የግብረ ገብ ትምህርት እንደ አዲስ መሰጠቱ እጅግ በጣም ትልቅ ጥቅም ያለው ትውልድን ለመገንባት አንጻር ማለት። ምክንያቱም ቅድም ተጥያቄው እንደሚነሳው የቀድሞ ትምህርት ወይም ስነ ዜጋና ስነ ምግባር ትምህርት በሞር ፎከስ ያደርግ የነበረው መብቶች ላይ ብቻ ላይ የነበረው እና ግዴታን አጎን ለጎን ብዙም የማይበት ግለኝነትን መሰረት አድርገ የሚሰጥ የነበረበት ሂደት ነው ያለው እና አሁን ግን ዜጋን የሚፈጥር ትውልድን ከፍ አድርጎ ዋጋ ያለው ትውልድ ወይም ክብር ያለው ትውልድ ሀገርን የሚወዱ ትውልድ እነኝን መሰረት አድርጎ የሚሰጥ እመኘት ነው። በእርግጥ አሁን የእነኝ የግብረ ገብ ትምህርት በሁለቱ ከላይ ያለው ትምህርት ላይ በሰባትና ስምንት ላይ ሌላ ስያሜ የተሰጠት የመጣው የዜግነት ትምህርት ተብሎ ነው። ከታች ደግሞ ቀድሞ አንድ አይነት ነበር የሚሰጠው። አሁን ልዩነቱ ምንድን ነው? የቀድሞ ትምህርት ከግሬድ ፋይ እስከ 12ኛ ክፍል ድረስ ያለው የሚሰጠው በተመሳሳይ ቶፒክ ነው የነበረው እና አሁን ግን ይህን ለይቶ ከአንድ እስከ ስድስት ብሎ ግብረ ገብ ትምህርት ልጆች በግብረ ገብ ትምህርት ታንጸው አደው ከዚያ በኋላ ደግሞ በዜግነት ላይ ያላቸውን አመለካከት አዳብረው ለሀገር በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ጉዳዮች ላይ አስተዋጽኦ የሚያደርጉ ትውልዶችን ለመፍጠር ትልቅ ስራ ይሰራል ተብሎ ነው የሚታመነው እና እንደተባለው እንግዲህ አሁን እያንዳንዳቸውን ቶፒኮች ምን ምንድን ናቸው ውስጥ ያዙ የሚለውን ገና ወደ ስራ የተገባበት ሁኔታ ነው ያለው እና በሂደት በስራው ላይ የሚመጣውን ለውጥ ምን ነው ይመስለኝ።
እርግጥ ነው እንግዲህ የግብረ ገብ ትምህርት በድጋሚ ይጀመራል ሲባል በጣም ብዙዎች ደስታቸውን ገልጸዋል። በተለይም ደግሞ ይሄ የሆነበት ምክንያት ምንድን ነው? በዩኒቨርሲቲዎች ውስጥም የተማሪዎች ግጭት፣ የሌላን ባህልና እሴት አለማክበር፣ ወጣቶች ደግሞ ከተለያዩ ቦታዎች ሲመጡ የራሳቸው የሆነ የጋራ እሴቶች እና ፍላጎት አለመኖር፣ እንዲሁም ደግሞ ግላዊነት፣ ቅድም መምህር ምስክር እንደገለጹት ግላዊነትና ሌሎች ነገሮችም ተንጸባርቀዋል። እስቲ የጋራ እሴቶች ወይም ደግሞ ሀገራዊ የጋራ እሴቶችን ማዳበር ስንል ምን ማለታችን ነው? ይሄ ነገር ምንን ያካትታል?
ሀገራዊ የጋራ እሴቶች ለምን የምንላቸው እንግዲህ በአጠቃላይ እነኚህ ለግብረ ገብ አስተዋጽኦ የሚያደርጉ ወደ 6-7 የሚጠጉ ፕሪንሲፕሎች ወይም ኳሊቲስ ብለን የምንላቸው አሉ። ለምሳሌ ታማኝነት፣ በጎነት፣ ለጋስነት እና መሰል ብለን የምንላቸው የሚዘረዘሩ ነገሮች በትውልድ ላይ በማስረጽ ያ ትውልድ ቅድም እንዳልነው አሁን ለተፈጠረው አሁን ከዚህ ቀደም ሲሰራበት እንደነበረው ትውልድ ግለኛ መሆኑ አሁን ለተፈጠረው በየዩኒቨርሲቲው፣ በየቦታ፣ በየአካባቢው ተከፋፍሎ ነገሮች የተበላሹ እንዲሆኑ አሁን ያለችው ሀገራችን ያለችበት ሁኔታ እንዲፈጠር ምክንያት የሆነውን ነገር በማስቀረት ሀገርን የሚወድ እነኝን ታላቅን የሚያከብር ለሀገር ትልቅ ቦታ የሚሰጥ ይሄ ፓትሪዮቲዝም ብለን የምንለውን ነገሮች ሁሉ ትኩረት ሰጥቶ የሚሰራ ትውልድ ለመፍጠር ይረዳል ተብሎ ነው የሚታሰበው እና በእርግጠኝነትም ይሆናል የሚል እምነት ነው ያለን። አሁን ባለው አዲሱ የጻፍ ኮንቴንቶች ላይ ስንመለከት እነኚህ ነገሮች በስፋት የተቀመጡና ፕራክቲካሊ ነገሮችን ማስታታት በሆነ መልኩ የተዘጋጀ ስለሆነ ትውልዱ የተሻለ ይሆናል የሚል እምነት አለ።
መምህር ያሬድ ወደ እርስዎ ደግሞ ልምጣ። እንግዲህ የትውልድ የስነ ምግባር ክፍተቶች የምንላቸው ነገሮች ህጸጾቹ ምንድን ናቸው? ወጣቶች ላይ እንግዲህ ከዚህ ቀደም ምናልባት እርስዎም በዚህ የግብረ ገብ ትምህርት ወስደው አልፎ ከሆነ ካሉት የግል ተሞክሮ ጋር አያይዘው ቢነግሩን። ከዚህ ቀደም በነበረው ተማሪ በነበሩበት ጊዜ እርስዎ ያሳለፉት የትምህርት ዘመን የግብረ ገብ ነገር ያለው ምን ይመስላል? አሁን ላይ ደግሞ ባለፉት ጥቂት ዓመታት 5 እና 10 ዓመታት የታዩ ክፍተቶች የትውልድ ክፍተቶች የምንላቸውስ ምንድን ናቸው?
ያው እንግዲህ በእርግጥ ያው እኔ በዚህ የግብረ ገብ ትምህርትን አልወሰድኩም፣ በዚህ በአዲሱ ትውልድ ውስጥ ያለው ሰው ነኝ። ነገር ግን እነኚህ የግብረ ገብ ክፍተቶች ብለን የምንላቸው ቅድም እንዳስቀመጥኳቸው ይሄ በጋራ አብሮ መኖር፣ በህብረት መስራት፣ መተሳሰብ፣ መረዳዳት ብለን የምንላቸው እና እነኚህ ጎጠኝነትን፣ በሰፈር መደራጀትን መሰል ነገሮችን በማስቀረት እንደ ሀገር ህብረት ፈጥሮ በጋራ ወደፊት የሚራመድ ትውልድ መገንባት ተብሎ ነው የሚታሰበው እና እነኚህ ነገሮች ላለፉት 20 ዓመታት ቅድም እንዳልኩትም ቀርተው የነበሩበት ሁኔታ ነው ያለው እና ይሄ ደግሞ እንደ ሀገር ከፍተኛ ፈተና ውስጥ የተከሰተበት ሁኔታ ነው ያለው። ስለዚህ እነኚህ የግብረ ገብ እሴቶች ለምንላቸውን ነገሮች የበለጠ መስራት ከተቻለ የተገባንበት ችግር ወጥተን እቺ ሀገር ቅድም እንዳልነው ወደፊት የምትጓዝና ታላቅ ተስፋ ያላት ሀገር ሆና ትልቅ ደረጃ ትደርሳለች የሚልነት ነው። በአዲሱ ትውልድ ያኛው የከፈተውን ክፍተት በመሙላት ወደፊት የተሻለች ሀገር ትሆናለች የሚልነት ነው። እነኚህ ነገሮች የማስተካከል ስራ ይሰራል የሚልነት ነው ያለ።
እሺ እንግዲህ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። የዛሬ ውይይታችን ሁለት መምህራንን ጋብዘን በአዲሱ የትምህርት ስርዓት ይጀምራል ስለተባለው የግብረ ገብ ትምህርት እየተወያየን ነው። አቶ ምስክር እንግዲህ ወደ እርስዎ ልምጣ። የግብረ ገብ ትምህርት እርስዎ ተማሪ በነበሩበት ወቅት ወስደው ነበር ወይ? ቅድም የተለያዩ የስነ ምግባር ክፍተቶችን በእርግጥ ጠቅሰውልናል እና በዚህ አሁን በሚጀመረው የትምህርት ዘመን እንደ ርዕሰ መምህርነቱ በምን አይነት መልኩ ነው ይህንን የትምህርት ሂደትስ ለማስኬድ ያሰባችሁት? አያይዘው ይንገሩ።
መልካም። እኔ በተማርኩበት ጊዜ የስነ ምግባር ትምህርት አልተማርኩኝም። በእኔም ጊዜ የተቋረጠ ነበረ ማለት ነው። እና እንግዲህ ግን ደግሞ የኛ ጄኔሬሽን ትንሽ የተሻለ ነው በዚህ ጉዳይ ብዬ የማስበው እንደ ማህበረሰብ የተሰራንበት መዋቅር በአንድ አካባቢ የመኖር በጣም ሶሻላይዜሽኑ ጠንካራ የሆነ ማህበረሰቡ ራሱ ያገባኛል ብሎ ልጆቹን በጋራ አንድ ልጅ አንድ አባት አይደለም የሚኖረው፣ አካባቢው አባቱ ነው፣ ያየው ሰው አባቱ ነው፣ ያየው ሰው እናቱ ነው። ይቀጣል፣ ይገስጸዋል፣ ይመክረዋል፣ መስመር ያስይዘዋል። እና ያኛው የኛው አድቫንቴጅ በዚህኛው አድቫንቴጅ ካደጉት ውስጥ ነኝ። አድቫንቴጁን ቀጥታ በካሪክለም ውስጥ ባላገኘው
ከማህበረሰቡ ግን አግኝተዋል ማለት ነው።
በማህበረሰቡ ውስጥ ግን በጣም ቀጥተኛ ተጠቃሚ ሆኜ ነው ያደግኩት። እንግዲህ እንደ አንድ ርዕሰ መምህር ይህንን ጉዳይ በዚህኛው በ2015 አፕላይ ስናደርግ እንግዲህ በዋነኛነት እኔም አስቀድሜ እንደገለጽኩልሽ ሄደን ሁለት ነገሮች ናቸው የትምህርት ቤት ተቀዳሚ ተግባራቶች። አንደኛው በመደበኛነት በትምህርታቸው ራሳቸውን የቻሉ ራሳቸውን ይዘው መውጣት የሚችሉ ሳይንሳዊ ጉዳዩን በደንብ የሚረዱ ተማሪዎችን ማፍራት ነው። አቴታይም ደግሞ በስነ ምግባራቸው ጥሩ የሆኑ ተማሪዎችን ማውጣት ነው። ለዚህ ይረዳን ዘንድ እንግዲህ በስርዓተ ትምህርት በካሪክለም ደረጃ የስነ ምግባር በተለይ ደግሞ ከግብረ ገብ ጉዳዮች ጋር ተያይዞ የመጣ የመማር ማስተማር ስልት አለ። እሱን በአግባቡ አፕላይ እናደርጋለን። ይህንን አፕላይ እናደርጋለን የምንለው ለእርሾ ስላለን ነው። እርሾ ያው እኛ ኢትዮጵያውያንን ያደግንበት ማህበረሰብ ለዚህ በጣም ምቹ ነው። እንግዲህ በቆይታ ያው ፖለቲካ ሲስተሙ ራሱ ይህንን ፋብሪክ አፈራርሶታል ብሎ ማለት ይቻላል። በጣም ከስነ ምግባር ጋር ትኩረት ተደርጎ መሰራት የነበረባቸውን ነገሮች የፓርታዝም ሊሆን ይችላል አላቀም ወይንም እንደ ዓለማውቅም ሊሆን ይችላል ታራርሷል። ሶ አሁን ያ እንደ ትን እንደ መንህር ትምህርትን እንደሚያስተዳድር ደግሞ የሚመለከተው አካል እንደመሆናችን መጣን ለሀገራችንም ለማህበረሰቡ እንዲሁም ደግሞ ለተማሪዎቻችን ወደኛ ለሚመጡ ተማሪዎቻችን አንድ በጣም ቁልፍ ነገር መስጠት አለብን ብለን በጋራም የተነጋገር ነው። እንደ ካሪክለምን ተቀርጾልን ስለመጣ ከስነ ምግባር ጋር ዋነኛ አጀንዳ አድርገን ዋነኛ ጉዳይ አድርገን ለመስራት እንጥራለን። ያው በተሰጠን ነገር እንግዲህ ገና ነው ስርዓተ ትምህርት ሆኖ መጽሐፍ ታትሞለት እንዲህ መጥቷል። እንግዲህ አፕሊኬሽኑ ጊዜ ሊወስድ ይችላል፣ የሚያመጣው ውጤት ጊዜ ሊወስድ ይችላል። ስለዚህ ይህን መሰረት አድርገን የምንችለው ለራሳችን ስንል የተሻለ አገር የተሻለ ኤንቫይሮንመንት እንዲኖረን እነዚህ የተሻለ አካባቢ ላይ እንድንኖር ከተፈለገ እኛ እንደምታውቂው የጋራ አጀግና እንኳን የለንም፣ የጋራ ጉዳይ የለንም። በብዙ ነገር በጣም ወደ ግል ነገሮቻችን ያዘነበን ሶሳይቲ ይሆን ነው። ያንን ማከሚያ ነው የሚሆንልን እና ለእኛ ጎልደን ኦፖርቹኒቲ ይህንን ስንሳቀቅበት የነበርነውን ነገር ለማከም እድል ይሆነናል ብዬ አስባለሁ።
መልካም። እንግዲህ የመጨረሻ ጥያቄ ነው የሚሆነው፣ ይህን ለሁለታችሁም ነው የምሰነዝረው። በቅድሚያ ግን መምህር ያሬድ እንዲመልሱልኝ እፈልጋለሁ። ይሄ የግብረ ገብ ትምህርት ተግባራዊ ከትምህርትነት ባለፈ ከጥናትና መጽሐፍ ላይ ከሚነበብበት ባለፈ ተግባራዊ እንዲሆን ለማድረግ ምን አስባችኋል? ወጣቶችስ ምን ቢያደርጉ መልካም ነው ትላላችሁ? አጠራጠር አድርጋችሁ መልሱልኝ።
አመሰግናለሁ። እንግዲህ ያው እንደተባለው ከዚህ ከቴዎሪው ባሻገር ፕራክቲካል እንዲሆን በተግባር ነገሮች እንዲሆኑ የእያንዳንዱ ባለድርሻ አካል ሚና ትልቅ ነው ተብሎ ነው የሚታሰበው እና እነዚህ ባለድርሻዎች እንግዲህ እንደተባለው መምህርም፣ ወላጅም፣ ማህበረሰቡም ትልቅ ሚና መወጣት አለበት ነው። ከዚህ ቀደም እንደተባለው እንግዲህ ለተወሰነ ባለድርሻ አካል ብቻ ተሰጥቶ በዛ ላይ ትኩረት አድርጎ ብቻ ሊንቀሳቀስ ትልቅ ነው የነበረው። ያ ደግሞ እንደታሰበው ግቡን ሊመታ አልቻለም። ስለዚህ ወላጅ እንደ ወላጅ የራሱን ድርሻ ይዘታል። ቅድም አቶ ምስክር እንዳሉት የእያንዳንዱ ማህበረሰብ በአንድ ልጅ እድገት ላይ በአንድ ሰው ሰብአዊ ማንነት ግንባታ ላይ ትልቅ ሚና አለው እና ያንን ሚና እንዲወጣው ለወላጆች የራሳቸውን ድርሻ እንዲወጡ መደረግ መቻል አለበት። መምህራንም እንደ መምህራን ደግሞ ቅድም ካልናቸው በክፍል ውስጥ ከሚሰጠው የቴዎሪ ትምህርት ባሻገር የተግባር የሚሰሩ ስራዎችን አንዳንድ አካባቢዎችን በመጎብኘት መሰል ነገሮችን በማድረግ ተግባራዊ የሆኑ ትምህርታዊ አሰጣጥን ተከትሎ ልጆችን ወይም ትውልድን የመገንባት ስራ መስራት እንደ አንድ መፍትሄ ተደርጎ ይወሰዳል ብዬ ነው የማስበው።
መልካም። አቶ ምስክር ወደ አንተ ልምጣ። መምህራን፣ ወላጆችና ወጣቶች ምን ማድረግ አለባቸው?
ባለድርሻ አካላት አሉበት። የመጀመሪያው ትምህርትን የሚመራው የመንግስት መዋቅር ትምህርት ሚኒስቴር፣ የከተማ አስተዳደር ትምህርት ቢሮ እስከ ወረዳ ድረስ ያለው አንደኛው ዘርፍ ነው። ሁለተኛው ትምህርት ቤቶች አሉ፣ ከዛ ወላጆች አሉ፣ ከዛ ትምህርት ቤት አለ፣ ከዛ ደግሞ ራሱ ማህበረሰቡ አለ እና እኔ ሁሉም አካል እንግዲህ ወደ ጉዳዩ በጣም ይሁነኝ ብሎ ክፍተቱን ድካሙን ስላየው ከዚህ የግብረ ገብ ከማጣት የመጣብንን በርካታ ቺዎሶች ስለተረዳ ስላየ ይሁንም ብሎ ወደ ተግባር መግባት አለበት። መንግስት በደንብ በጀት አድርጎ ትሬኒንግ ስልጠናዎችን በመስጠት ማቴሪያሎችን ቶሎ በማድረስ መምህራኖችን በማብቃት መስራት አለበት። ትምህርት ቤቶች ለዚህ ሀይል ኮሚትድ መሆን አለባቸው። ከወላጅ ጋር መወያየት፣ ከተማሪ ጋር መወያየት መቻል አለባቸው። ጉዳዩ ትውልድን የማዳን ሀገርን የማዳን መሆኑን ተረድቶ ሁሉም መረባረብ አለበት። ሚዲያዎች ደግሞ የበለጠ ልክ አሁን እናንተ እንደምታደርጉት ሀይሊ ፎከስ ሆኖ ዲስከሽን መፈጠር መቻል አለበት፣ ወደ ማህበረሰቡ ሀሳቡ እንዲሰጡ ማለት ነው። ይሄ ሁሉ ሲደመር ያው ኪሙሌቲቭ ውጤቱ የተሻለ ትውልድ፣ የተሻለ አስተሳሰብ ያለው ዜጋ ማስራት ይቻላል የሚል እምነት አለኝ። እዚህ ላይ ባለድርሻ ያልሆነ አካል ስለሌለ ሁሉም ርብርብ ማድረግ አለበት ብዬ አምናለሁ።
መልካም። እንግዲህ ተወያዮቼ፣ ጊዜ ኖሮን ሰፋ አድርገን በዚህ ጉዳይ ላይ ብንወያይ መልካም ነበረ። ስንወያይ የቆየ ነው ተመልካቾቻችን፣ አድማጭ ተመልካቾቻችን በ2015 ዓ.ም በኢትዮጵያ ትምህርት ሚኒስቴር በጀመረው የአዲሱ ትምህርት ስርዓት ውስጥ ስላካተተው የግብረ ገብ ትምህርት ጠቀሜታና ይዘት ነበረ። ተወያዮቻችን አቶ ምስክር ጌታ ነው አዲስ ተስፋ ትምህርት ቤት ርዕሰ መምህር፣ እንዲሁም ደግሞ አቶ ያሬድ ኃይሉ የክሩስ ትምህርት ቤት የስነ ዜጋ መምህር ነበሩ። አብራችሁን ስለቆያችሁ እንግዶቼ አመሰግናለሁ። ተመልካቾች ተመልካቾቻችን ቆይታችሁን እንደወደዳችሁት ተስፋ እናደርጋለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ የዕለተ ረቡዕ የሬዲዮ በቴሌቪዥን መሰናዶ ነው። ቀጣይን ዘገባ ደግሞ ላስተዋውቃችሁ። ከኢትዮጵያውያን ወላጆች በውጭ ሀገራት የሚወለዱ ህጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የኛ ስቶሪ ወይም ደግሞ የኛ ታሪክ የተሰኘ ፕሮጀክት ታሪክና ባህልን የሚያስተምሩ መረጃዎችን ህጻናት በሚገባቸው መንገድ በመጽሐፍ ባጫጭር ፊልም መልኮች ማቅረብ ጀምሯል። የድርጅት ስራውን ከጀመረ 2 ዓመት ሆኖታል። ስመኝሽ የቆየ ከፕሮጀክቱ መስራች ትውልደ ኢትዮጵያዊቷ ሄላንዳ አፈወርቅ ጋር ያደረገችው ቆይታ ቀጥሎ ይቀርባል።
የኛ ስቶሪ ወይም ደግሞ ምናልባት የኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛል። እና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው፣ ሀሳቡ እንዴት መጣ?
እኔ ኢትዮጵያ ነው የተወለድኩት እና ያደግኩት። በ16 ዓመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት። ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም፣ አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ኮርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ። እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል። ለእሷ ብቻ ሳይሆን ለሌላ ኢትዮጵያን ቤተሰቦች ያሏቸው ወይ እዚያ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣል።
አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳትችይ ያደረገሽ ሁኔታ አለ?
አዎ፣ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቁኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም ጥያቄ ሲመጣብኝ። በአንዳንድ ጊዜ እንዲያውም ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዛ አይነት ጥያቄዎች ይመጣብኝ ነበር።
መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው?
ወደ በአውሮፓ አቆጣጠር 2018 አካባቢ ነው የጀመርነው።
እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። ማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁ እና እስኪ መጀመሪያ ስለ መጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው?
ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው የምትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት አገራችሁ ተናገሩ ተብላ ጨንቋታል። ታውቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስላታለች፣ ይሄ ጋቢ በጣም የሚገርም ጋርቢ ነው፣ ውሰጂውና እስቲ ምን እንደሚመጣ ታያለች ብላ አያትያ ትላታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ሁለተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል እና እንደዚህ እያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው።
በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሽው ልጅቷ ተወልዳ እዚህ ነው ያደገችው። ከዛ ደግሞ ስለ ማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓም ወይም ከኢትዮጵያ ውጭ የተወለዱ ህጻናት እለት ተእለት ሊገጥማቸው የሚችል ጉዳይ ይመስለኛል። እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰሽ ምላሽ ምን ይመስላል?
ልጆቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው ልጄን ልጆቼን እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያሉ እና መጽሐፉን በጣም ነው የሚወዱት። ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ።
እንግዲህ ከሌላ ምን አይቻለሁኝ በዚሁ በየኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ አይቻለሁ እና እስኪ ስለዚህ ስራ ንገሪኝ።
እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነጻነት ለማውጣት ያደረጉትን እሱን ነው ያደረግነው። ደግሞ አንድ አይነት ነው። በቃ ልጆቹ ታሪካቸውን፣ ድንቅ ሰዎች፣ ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው። እንኳን እናለች ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው።
እንዳየሁት መጽሐፉ በእንግሊዝኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለ?
አዎ ሀሳብ አለ። ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለብን። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ በኢንስታግራም በፌስቡክ ሊጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አድርጎ ልጆቻቸው ማንበብ ስለሚችል እሱንም አስበናል።
ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ? ለህጻናቶች መጽሐፉን ለማንበብ አስባችኋል?
አዎ ወላጆች ይመጣሉ ልጆቻቸውን ይዘው። ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው፣ የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቢዬን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን። እና ብዙ ጊዜ ጥያቄ ያላቸው አንዳንዶቹ መጽሐፍ ይፈልጋሉ እና
ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው። እና ይሄ እናንተ እያሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ ይሄ የመገንጠል ስሜትን ምን ያክል ይሞላል?
በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ። እዚህ ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ፣ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ።
መልካም እድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
ተመልካቾቻችን የሮም ምሽት መስከረም 18 2015 ዓመተ ምህረት መሰናዶቻችን እዚህ ላይ ተጠናቀቁ። ሳስተናግዳችሁ ያመሸሁት ኤደን ገረመው፣ በምስልና ድምፅ ምህንድስናው ኤልያስ አስማረ፣ በምሽቱ ዋና አዘጋጅነት አሉላ ከበደ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ዘጋቢዎች እንዲሁም ደግሞ ዲጂታል ባለሙያዎች ጋር በመሆን እንሰናበታችኋለን። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን ላይ ለቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ሰላም ጤና ስጥልኝ ናደር